Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
The Ethiopian government has elaborated a roadmap for inclusive dialogue to resolve the Tigray crisis and ensure lasting peace and stability in the region.
የኢትዮጵያ መንግስት የትግራይን ቀውስ ለመፍታትና ዘላቂ ሰላምና መረጋጋትን በክልሉ ለማረጋገጥ ሁሉን አቀፍ ውይይት ለማድረግ የሚያስችል ፍኖተ ካርታ አዘጋጅቷል።
የኢትዮጵያ ውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ድምጽ ነው የሰማችሁት። በአዲስ አበባ ከተማ ከሚገኙ የዲፕሎማቲክ ማህበረሰብ አካላት ጋር ባደረጉት ውይይት ከተናገሩት የተወሰደ ነው። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል። በህዝብ የተመረጠ ህጋዊ መንግስት ወደ ቦታው ተመልሷል ሲል በህወሓት የሚመራው የትግራይ መንግስት ገልጧል። የዚህንም ዝርዝር ይዘናል። ሙሉ ዘገባው በመጽሔቱ የትንታኔ ክፍል ይቀርባል። ጤና አስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ሰኔ 25 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታዬ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዋና አዘጋጁ ሰለሞን አባተና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና።
እንደምን አመሻችሁ አድማጮች፣ የዓለም ዜናውን የማሰማችሁ ቆንጅት ታዬ ነኝ። የኢትዮጵያ መንግስት በትግራይ ክልል የባንክ የመብራትና የስልክ አገልግሎቶችን ኃላፊነት ወስዶ ተደራሽ ለማድረግ እንደሚቸገር አስታውቋል። ዛሬ የኢትዮጵያ የውጭ ጉዳይ ሚኒስቴር በአዲስ አበባ ከሚገኙ የዲፕሎማቲክ ማህበረሰብ አካላት ጋር ባካሄደው ውይይት ለእርዳታ አቅርቦትና መሰል አገልግሎቶች ለሚደረግ በረራ በተለይ ለተባበሩት መንግስታት አውሮፕላኖች ፍተሻ ተደርጎባቸው የአየር ክልል እንደሚፈቀድላቸው አስታውቋል። ይሁን እንጂ አውሮፕላኖቹ ትግራይ ክልል ከደረሱ በኋላ ችግር ቢደርስባቸው መንግስት ኃላፊነቱን እንደማይወስድ የተገለጸ ሲሆን ለየብስ ትራንስፖርትም መንግስት ኃላፊነት እንደማይወስድ ተጠቁሟል። ተከዜ ድልድይ መሰበሩንም የውጭ ጉዳይ ሚኒስቴር አረጋግጧል። ከዲፕሎማቲክ ማህበረሰብ አካላት ጋር የተደረገውን ውይይት በንግግር የከፈቱት የውጭ ጉዳይ ሚኒስትር ደመቀ መኮንን የትግራይን ክልል ቀውስ ለመፍታት ሁሉን አቀፍ ውይይት ለማድረግ ፍኖተ ካርታ መዘጋጀቱን ተናግረዋል። በምሽቱ አብይ ርዕስ የሚቀርበው ዘገባ ዝርዝሩን ይዟል። በትግራይ ክልል ለስምንት ወራት ሲካሄድ ከቆየው ጦርነት በኋላ የኢትዮጵያ መንግስት በሳምንቱ መጀመሪያ ላይ የተናጠል ተኩስ አቁም አውጆ ሰራዊቱን አስወጥቷል። በሌላ በኩል ዓለም አቀፍ ተቋማት የረዴት አገልግሎትን ወደ ክልሉ ለማድረስ መቸገራቸውን እየገለጹ መሆኑን አስመልክታ የአሜሪካ ድምጿ ማርግሬት በሽር ያጠናቀረችውን ዘገባ ኤደን ገረመው ታቀርበዋለች።
ዓለም አቀፉ የቀይ መስቀል በትላንትናው ዕለት ወደ ትግራይ የሚወስደው ዋነኛው የተከዜ መንገድ መጎዳቱን አስታውቋል። ድርጅቱ በትዊተር ገጹ ላይ ተከዜ ማለት ትግራይን መጋቢ የሆነ ዋና አውራ ጎዳና ነው፣ ነገር ግን ፈርሷል ብሏል። አያይዞም ይሄ ማለት በዚህ የግጭት ወቅት የሚደረጉ የእርዳታ ጥረቶችን የሚያደናቅፍ ነውም ብሏል። ድርጅቱ በተጨማሪም በትዊተር ገጹ ላይ ወደ ክልሉ ለማለፍ ነጻ የሆነና ያልተገደበ ፍቃድ ያስፈልጋል ሲልም አስታውቋል። የተባበሩት መንግስታት ቃል አቀባይ የተከዜ ድልድይ መፍረስን እንደሚያውቁ ገልጸው ነገር ግን በጉዳዩ ላይ የተረጋገጠ መረጃ የለኝም ብለዋል። አያይዘውም የትግራይ ህዝብን ለመድረስ እየሞከርን ነው፣ ተቋሞቻችን ህዝቡን እንዲረዱ ለማድረግም እየጣርን ነው፣ ነገር ግን የድልድዩ መሰበር ከተረጋገጠ ይሄ ወደ ክልሉ ለመግባት የምናደርገውን ጥረት ያጓትተዋል ብለዋል። በትግራይ 6 ሚሊዮን የሚሆን ህዝብ የሚኖር ሲሆን ከዛ ውስጥ 5 ሚሊዮኑ የአስቸኳይ ጊዜ የምግብ እርዳታ ይሻሉ። የዩናይትድ ስቴትስ የእርዳታ ተቋም የሆነው ዩኤስኤድ ባለስልጣን ሳራ ቻርለስ ለዩናይትድ ስቴትስ የህግ አውጪዎች ወደ 1 ሚሊዮን የሚጠጋ ህዝብ ረሃብ ተጋርጦበታል፣ እርዳታችን ከፍ ማለት አለበት ሲሉ አሳስበዋል። የተባበሩት መንግስታት ቃል አቀባይ ማክሰኞ ዕለት በትግራይ ነገሮች ሁሉ አስጊና የማይጨበጡ ሆነዋል ያሉ ሲሆን በዋና ዋና ከተሞች መቀሌ፣ አድግራት፣ አድዋ፣ አክሱም እና ሽሬ መረጋጋት ቢኖርም በደቡባዊና በሰሜናዊ ምዕራብ የትግራይ ዞኖች ግን ያልተረጋገጡ ግጭቶች አሉ ብለዋል። ቃል አቀባይ ኤሪ ካኔኮ አክሎም ኤሌክትሪክና መገናኛ አሁንም ድረስ ተቋርጧል ሲሉ አስታውቋል። በሌላ በኩል በዚህ በዋሽንግተን በውድሮ ዊልሰን ዓለም አቀፍ ማዕከል አጥኚና የፖለቲካ ተመራማሪ የሆኑት ማሪና ኦታዌ የተናጠል የተኩስ አቁሙ ግጭቱን ያቆመዋል ብለው እንደማያምኑ ተናግረዋል። የተባበሩት መንግስታት የጸጥታው ምክር ቤት በትግራይ ክልል ያለውን ሁኔታ በተመለከተ ዛሬ ከሰዓት እንደሚወያይ ይጠበቃል። የወቅቱ የጸጥታ ምክር ቤት ፕሬዝዳንትነትን የያዙት አምባሳደር ኒኮላስ ዴቪየር በትላንትናው ዕለት በእርግጠኝነት ስብሰባው ይኖራል ብለዋል። በሌላ በኩል የተከዜ ድልድይን በተመለከተ የኢትዮጵያ የአስቸኳይ ጊዜ አዋጅ ማጣሪያ የፌስቡክ ገጽ መግለጫ ያወጣ ሲሆን በመግለጫውም ላይ የትግራይ አርሶ አደሮች የመኸር ግብርና እንዲያከናውኑ ለመደገፍ የወጣው የሰብአዊ የተኩስ አቁም ስምምነቱን ውድቅ ያደረገው ህወሓት ሆነ ብሎ ወደ ክልሉ የሚወስደውን የእርዳታ መስመር ለመገደብ የተከዜ ድልድይን አፍርሷል ሲል አስታውቋል። ለማርጋሬት በሽር ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው አመሰግናለሁ። ወደ ኮቪድ-19 ዜና ስንሻገር የዓለም የጤና ድርጅት አፍሪካን በሶስተኛ ዙር ከባድ የሆነ የኮቪድ-19 ወረርሽኝ ማዕበል ተደቅኖባታል ሲል በትናንትናው ዕለት አስታወቀ። ለዚህም በዋናነት በአህጉሪቱ አዳዲስና በፍጥነት የሚዛመቱ የቫይረሱ ዝርያዎች እየተስፋፉ በመሆናቸው መሆኑን በምክንያትነት አንስቷል። የዓለም የጤና ድርጅት የአፍሪካ ዳይሬክተር ዶክተር ማታሺዲሶ ሞኤቲ ላለፉት 6 ተከታታይ ሳምንታት በአፍሪካ የአዲሱ ቫይረስ ተጠቂዎች ቁጥር በ25 በመቶ ጨምሯል ያሉ ሲሆን አክለውም የሚሞቱ ሰዎች ቁጥርም በ38 ሀገራት በ15 በመቶ እንደጨመረ ተናግረዋል። ዳይሬክተሯ አዳዲሶቹ የቫይረሱ ዝርያዎች በአፍሪካ ስጋቱን ወደ ሌላ ደረጃ አድርሰውታል ብለዋል። ቫይረሱ ከጨመረባቸው 14 የአፍሪካ ሀገሮች መካከል 12 የሚሆኑቱ አስቀድሞ ህንድ ላይ የታየው ዴልታ የሚል ስያሜ የተሰጠው የኮሮና ቫይረስ ያሰጋቸዋል ብለዋል። አንጻሩ አልፋና ቤታ የተሰኙት ዝርያዎች ጥናቱ ከተደረገባቸው 32 ሀገሮች በ27ቱ እንደተገኙ ነው የገለጹት። እስካሁን ድረስም በአፍሪካ ክትባቱን የወሰዱ ሰዎች 1% ብቻ ናቸው ብለዋል። ይሄ አሃዝ በዓለም አቀፍ ደረጃ ክትባቱን ከወሰዱ 11% ሰዎችና በዩናይትድ ስቴትስ እንዲሁም በብሪታንያ ከተከተቡት 46% የሚሆኑ ሰዎች ጋር በንጽጽር የተወሰደ ነው። የአፍሪካ ህብረት የክትባት አቅርቦት መልእክተኛ ስትራይቭ ማቢዮዋ የአውሮፓና የዓለም አቀፍ አቅራቢዎች በገቡት ቃል መሰረት ክትባቱን ባለመቅረባቸው ቅሬታቸውን ገልጸዋል። ማቢዮዋ የአውሮፓ ህብረት የክትባት ማምረቻ ፋብሪካዎች አሉት፣ የክትባት የማምረቻ ማዕከላቱም በመላው አውሮፓ የሚገኙ ናቸው፣ ነገር ግን አንዲት ጠብታ ክትባት እንኳን ወደ አፍሪካ አላኩም ሲሉ አውሮፓ ለአፍሪካ ክትባት ለመሸጥ የገባችውን ቃል እንዳላከበረች ገልጸዋል። ለአፍሪካ የበሽታዎች መከላከልና መቆጣጠር ማዕከል የአፍሪካ ሲዲሲ ዲሬክተር ጆን ሌካንጋንሶንግ በበኩላቸው የዓለም የጤና ድርጅት በኮቫክስ አማካይነት 700 ሚሊዮን ክትባቶችን ለአፍሪካ ለመላክ ቃል ቢያስገባም እስካሁን ድረስ ግን ወደ አህጉሪቱ የገባው 65 ሚሊዮን ክትባት ብቻ ነው ብለዋል። ይህ በዚህ እንዳለም የዓለም የጤና ድርጅት የኮቪድ-19 ወረርሽኝ አነሳስም በተመለከተ የሚያካሂደውን የክትትል ስራ ቀጣይ ምዕራፍ እያዘጋጀ መሆኑ ተገልጿል። ይሁን እንጂ ድርጅቱ ጉዳዩን ለመመርመር ተነሳሽነቱም የለውም መመርመርም የለበትም የሚሉት ሳይንቲስቶች ቁጥር እየጨመረ መጥቷል። ከመካከላቸው አንዳንዶቹ ከዓለም የጤና ድርጅት ጋር ጠንካራ ትስስር ያላቸው የሆኑ በርካታ ኤክስፐርቶች ዩናይትድ ስቴትስ እና በቻይና መካከል ያለው የፖለቲካ ውጥረት ድርጅቱ ጉዳዩን መርምሮ ተአማኒ መልስ ለማግኘት እንዳይችል ያደርገዋል ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ የማዕከላዊ አፍሪካ ሪፐብሊክን የጦር ሰራዊት፣ ፖሊስና ሌሎችም ጸጥታ አስከባሪ ኃይሎችን የሚያሰለጥኑ 600 ወታደራዊ አሰልጣኞች በቅርቡ ወደዛች ሀገር መላኳን የሩሲያ የውጭ ጉዳይ ሚኒስቴር ዛሬ አስታውቋል። ሮይተርስ ባለፈው ማክሰኞ እጁ የገባው የተባበሩት መንግስታት ድርጅት ሪፖርት የሩሲያ ወታደራዊ አሰልጣኞች ከሀገሪቱ ወታደሮች ጋር ሆነው ሲቪሎች ላይ ያልተመጣጠነ ኃይል ተጠቅመዋል፣ በዘፈቀደ ግድያ አድርሰዋል፣ ትምህርት ቤቶችን ወረዋል፣ መጠነ ሰፊ ዝርፊያን በመፈጸም የሚወነጅል መሆኑን ጠቅሷል። ክሬምሊን የሩሲያ አሰልጣኞች በግድያም ይሁን በዝርፊያ አልተሳተፉም ሲል አስተባብሏል። ሞስኮ 600 ወታደራዊ አሰልጣኞች ወደ ማዕከላዊ አፍሪካ ሪፐብሊክ መላኳን ለመንግስታቱ ድርጅት የጸጥታ ምክር ቤት ያስታወቀች መሆኑን ዛሬ የውጭ ጉዳይ ሚኒስቴሯ ባወጣው መግለጫ አስታውቋል። የተላኩት መቼ እንደሆነ ግን በውል አልገለጸም። 4.7 ሚሊዮን ህዝብ ያላትና በወርቅና በአልማዝ ሀብት የከበረችው ማዕከላዊ አፍሪካ ሪፐብሊክ ብጥብጥ እየታመሰች ነው የምትገኘው። ሞስኮም በዚያች ሀገር 300 የሚሆኑ ወታደሮች ያሏትን ፈረንሳይን እየተገዳደረች እንደምትገኝ ተገልጿል። የዩናይትድ ስቴትስ ኃይሎች አፍጋኒስታን ከሚገኘው ዋናው የጦር ሰፈራቸው ከባግራም ጠቅልለው መውጣታቸው ተዘግቧል። የጦር ሰፈሩን ለአፍጋኒስታን ብሔራዊ የጸጥታ ኃይሎች አስረክበው መውጣታቸውን አንድ የመከላከያ ሚኒስቴር ባለስልጣን ለቪኦኤ አረጋግጠዋል። ከካቡል 60 ኪሎ ሜትር ርቀት ላይ የሚገኘው ባግራም የጦር ሰፈር ላለፉት 20 ዓመታት ገደማ ዩናይትድ ስቴትስ ታሊባንን ከስልጣን ለማስወገድ እንዲሁም በመስከረም አንዱ የሽብር ጥቃት በሺዎች የተቆጠሩ አሜሪካውያን ላይ ግድያ በመፈጸም ተጠያቂዎቹን የአልቃይዳን አሸባሪዎች ለመደምሰስ ስታካሄድ በቆየችው ትግል የባግራሙ የአየር ኃይል ሰፈር ዋና ሰፈሯ ሆኖ ቆይቷል። ዛሬ የአፍጋኒስታን የመከላከያ ሚኒስቴር ቃል አቀባይ የውጭ ወታደሮች በሙሉ ከባግራም ወጥተዋል ሲሉ አረጋግጠዋል። መጨረሻም በዩናይትድ ስቴትስ በፕሬዚደንት ጆርጅ ደብሊው ቡሽ አስተዳደር ዘመን የመከላከያ ሚኒስትር የነበሩት ዶናልድ ራምስፌልድ ከዚህ ዓለም በሞት ተለዩ። እንደ አውሮፓውያን አቆጣጠር በ2003 ዓመተ ምህረት በዩናይትድ ስቴትስ መሪነት በኢራቅ ላይ የተከፈተውን ወረራ በዋናነት ይቆጣጠሩ የነበሩት የቀድሞ የመከላከያ ሚኒስትር ባለፈው ማክሰኞ በ88 ዓመታቸው ኒው ሜክሲኮ ክፍለ ግዛት በሚገኘው መኖሪያ ቤታቸው ማልቲፕል ማየሎማ በሚባለው የነጭ የደም ሴሎችን የሚያጠቃ ካንሰር ምክንያት ማረፋቸውን ቃል አቀባዩ ገልጸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ሰኔ 25 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሐዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ የኢትዮጵያ መንግስት በትግራይ ክልል የባንክ የመብራትና የስልክ አገልግሎቶችን ለመመለስ ኃላፊነት ወስዶ ተደራሽነት ለማድረግ እንደሚቸገር ገለጠ። ዛሬ የኢትዮጵያ ውጭ ጉዳይ ሚኒስትር በአዲስ አበባ ከሚገኙ የዲፕሎማቲክ ማህበረሰብ አካላት ጋር ባደረገው ውይይት ለእርዳታ አቅርቦት እንዲሁም መሰል አገልግሎቶች ለሚደረግ በረራ በተለይ ለተባበሩት መንግስታት አውሮፕላኖች ፍተሻ ተደርጎባቸው የአየር ክልል እንደሚፈቅድላቸው አስታውቋል። ይሁን እንጂ አውሮፕላኖቹ ትግራይ ክልል ከደረሱ በኋላ ችግር ቢደርስባቸው መንግስት ኃላፊነት እንደማይወስድ የተገለጸ ሲሆን ለየብስ ትራንስፖርትም መንግስት ኃላፊነት እንደማይወስድ ነው የተጠቆመው። የተከዜ ድልድይ መሰበሩንም የውጭ ጉዳይ ሚኒስቴር ማረጋገጡን ይፋ አድርጓል። ከዲፕሎማቲክ ማህበረሰብ አካላት ጋር የተደረገውን ውይይት በንግግር የከፈቱት የውጭ ጉዳይ ሚኒስትር ደመቀ መኮንን የትግራይን ክልል ቀውስ ለመፍታት ሁሉን አቀፍ ውይይት ለማድረግ ፍኖተ ካርታ መዘጋጀቱን ነው የተናገሩት። ለዝርዝሩ ኬኔዲ አባተ።
የኢትዮጵያ መንግስት ተኩስ በማቆም ሰራዊቱን ከትግራይ ክልል ለማስወጣት የወሰነበትን ምክንያት በተመለከተ የውጭ ጉዳይ ሚኒስቴር አዲስ አበባ ለሚገኙ የበርካታ ሀገራት አምባሳደሮች፣ ዲፕሎማቶች እና የተባበሩት መንግስታት ተቋማት ተወካዮች ዛሬ ገለጻ አድርጓል። በትግራይ ክልል አሁን ላይ ለሀገራዊ ደህንነት የሚያሰጋ ሁኔታ የለም ያሉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን መንግስት ያልተገደበ የእርዳታ ተደራሽነት እንዲኖር ለቀጣዩ የግብርና ስራ ምቹ ሁኔታ እንዲፈጠር እንዲሁም በውጊያው የሰዎች ሞትና የንብረት ውድመት ለመቀነስ በሚል ተኩስ ስለማቆሙና ሰራዊቱን ስለማስወጣቱ አብራርተዋል። መንግስት በክልሉ ከፍተኛውን ሰብአዊ ድጋፍ ማድረጉንና በአሁን ወቅትም የግብርና ግብአቶችን ማቅረቡንም አስታውሰው ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ ያደረጉት ንግግር በተዛባ መልኩ መተርጎሙን ተናግረዋል።
We are aware of the distortions and misrepresentations of what the Prime Minister said to the media few days ago circulating on social media.
ጠቅላይ ሚኒስትሩ ከቀናት በፊት ለሚዲያው የተናገሩትን በተመለከተ በማህበራዊ ሚዲያ የሚሰራጩ የተዛቡና የተሳሳቱ መረጃዎች መኖራቸውን አውቀናል። ሰብአዊ ተደራሽነትን በመከልከልና ረሃብን እንደ ጦር መሳሪያ በመጠቀም የትግራይን ህዝብ ለማፈን እየሞከረን እንደሆነ የሚነገረው ተቀባይነት የሌለው ነገር ነው። በፍጹም ይሄን የምናደርግበት ምክንያት የለም። እነርሱም የኛ ህዝብ ናቸው። ካስቸጋሪ ሁኔታ እነርሱን ለማውጣት እያንዳንዱን አቅማችንን እንጠቀማለን። ይህ ግዴታችንም ነው ያሉት። በክልሉ ለተፈጸሙ የሰብአዊ መብት ጥሰቶችና መሰል ወንጀሎች ተጠያቂነትን ለማስፈን መንግስታቸው እንደሚሰራም አቶ ደመቀ ተናግረዋል። ምርጫው በስኬት መጠናቀቁን ተከትሎ ጠንካራ አንድነቷ የተጠበቀና ዲሞክራሲያዊ ሀገር ለመገንባት ጥረቶች መጀመራቸውንም የገለጹት አቶ ደመቀ የትግራይን ክልል ቀውስ ለመፍታት ሁሉን አቀፍ ውይይት ለማድረግ ፍኖተ ካርታ መዘጋጀቱን ተናግረዋል። የህወሓት የበታች ሹማምንትም በውይይቱ ይሳተፋሉ ተብለው ከሚጠ በቋ አካላት መካከል ናቸው።
The Ethiopian government has elaborated a roadmap for inclusive dialogue to resolve the Tigray crisis and ensure lasting peace and stability in the region.
የኢትዮጵያ መንግስት የትግራይን ቀውስ ለመፍታትና ዘላቂ ሰላምና መረጋጋትን በክልሉ ለማረጋገጥ ሁሉን አቀፍ ውይይት ለማድረግ የሚያስችል ፍኖተ ካርታ አዘጋጅቷል። ይህ የውይይት ሂደት ህጋዊ የሆኑ ተቃዋሚ ፓርቲዎችን ሰላማዊ መንገድን ለመከተል ዝግጁነት ያሳዩ የህወሓት የበታች ሹማምንት የሆኑ አባላትን፣ የቢዝነስና የሲቪል ማህበረሰብ ድርጅቶችን እንዲሁም ሽማግሌዎችንና ሌሎች ታዋቂ ሰዎችን እንደሚያካትት ይተበቃል ነው ያሉት። አቶ ደመቀ ያደረጉትን ገለጻ ተከትሎ የሚዲያ አካላት ባልተገኙበት በዝግ ውይይት ተካሂዷል። የውይይቱ ተሳታፊ የነበሩት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ከውይይቱ በኋላ ለጋዜጠኞች እንዳሉት የዲፕሎማቲክ ማህበረሰብ አባላቱ በቀጣይነት እርዳታ ከማድረስ ጋር በተያያዘ ያላቸውን ስጋቶችና ጥያቄዎች አንስተዋል። በጥያቄ መልክ ከተነሱ ነጥቦች መካከል የባንክ የመብራትና የስልክ አገልግሎት ተደራሽነት የሚገኙ ሲሆን መንግስት ኃላፊነት ወስዶ እነዚህን አገልግሎቶች ተደራሽ ለማድረግ እንደሚቸገር አምባሳደር ሬድዋን ገልጸዋል።
ጥያቄ ያነሱት የባንክ የቴሌኮሙኒኬሽን ሰርቪስን በተመለከተ ነው። የራሳቸውን መሳሪያ ይዘው መገልገል ይችላሉ። ነገር ግን ባንክን በተመለከተ ሰራተኛን አስገብተህ ገንዘብን አስገብተህ አንቀሳቀስ ለማለት መንግስት ስልጣን የለውም። ባንኮች ለትርፍ ነው የሚሰሩት፣ ሰርቪስ ነው የሚሰጡት። በዚህ ምክንያት ሪስክ ዋስትና ተገብቶላቸው ካልሆነ በስተቀር ሪስክ ወስደው ግጭት ያለበት ቦታ ላይ አይሄዱም። ፈቃደኛ ሆኖ የሚሰራ ባንክ አለ፣ መንግስት ያበረታታል፣ ፋሲሊቴት ያደርጋል። ነገር ግን ተገዶ ይሄኛው ባንክ መቀሌ ስራ፣ ይሄኛው ደግሞ አትስራ የሚባል ትእዛዝ ለመስጠት እሱ ማድረግ እንቸገራለን። እሱ እንዲገነዘቡ ነው። ሁለተኛው የቴሌም በተመለከተ ባለፈው በግጭቱ ጊዜ ህወሓት ሲወጣ አፈራርሶ ተሄደ ማለት የቴሌኮም መሳሪያ የነበረው ለነዋሪው መብራት ለመቀጠል ለነዋሪው ቴሌኮሙኒኬሽን ለመቀጠል ሲሰሩ የተገደሉ ማዕት ናቸው። አሁን ይሄኛው ሁኔታ ባለበት ተመልሰን የሰው ኃይላችንን ለመላክ እንቸገራለን የሚሉ ኮንሰርኖች ካሏቸው መንግስት ሪስክ ለመውሰድም ይቸገራል እና ለማስገደድም የሚቸገርበት ሁኔታ አለ። እሱን እንዲገነዘቡ ለማድረግ ተሞክሯል ማለት ነው።
ከአየር በረራ ጋር በተያያዘ ለተነሳው ጥያቄ ለእርዳታ አቅርቦትና መሰል አገልግሎቶች ለሚደረግ በረራ በተለይ ለተባበሩት መንግስታት አውሮፕላኖች ፍተሻ ተደርጎባቸው የአየር ክልል እንደሚፈቀድላቸው ተናግረዋል።
ሌላኛው ስጋት የበረራ ወዘተ የነበረው ጥያቄ ያለው በተለይ የዩኤን አውሮፕላኖች ለእርዳታ ሰው ለማውጣት ለማጓጓዝም አንዳንድ እርዳታ ለማጓጓዝም የሚፈልጉ ከሆነ በረራ ጥያቄን ያላቸው የበረራን በተመለከተ ከአዲስ አበባ ሲያርፉና ሲነሱ በቂ ድጋፍ ይደረግላቸዋል። አየሩ ስፔሱ ይከፈትላቸዋል፣ ይፈቀድላቸዋል፣ በጥንቃቄ ተፈትሾ። መሬት ላይ ለሚሆነው ጉዳይ ላይ ግን መንግስት ስለሌለ መንግስት ኃላፊነት የሚወስድበት እድል ለጊዜው ዝግ ነው፣ ቢፈልግም ስለማይችል ማለት ነው። መንግስት ይግባና ይቋጠር ከተባለ ግን እንደገና ተዋጉና የያዙት ከተማው እንደማለት ይቆጠራል። ስለዚህም አሁን መቀሌ ሲያርፍ ወይም ሽሬ ሲያርፍ የሚፈጸመውን ጉዳይ በተመለከተ አደጋም ቢደርስ የሚወስደው አካል ሌላ እንደሚሆነ መንግስት እንደማይሆን ይሄን አውቀን ግን መተባበር እንደምንችል ገልጸንላቸዋል። እዚህ ላይ መግባባት አለ።
የተከዜ ድልድይ መሰበሩንም አምባሳደር ሬድዋን ሁሴን አረጋግጠው ድርጊቱ የፕሮፓጋንዳ አካል ሊሆን እንደሚችል ጠቁመዋል።
በመራብ በኩል ያለው የተከዜ ድልድይ ተሰብሯል፣ ተያዥ ሌሎች ትናንሽ ድልድዮችም ተሰብሯል የሚል ነው ያለው። እንግዲህ የተለመደ ትሬንድ ነው። ድሮም ሲሰበር ነው በግጭት ጊዜ የነበሩት በዛ በኩል። አሁንም ይበልጥ ጉዳት ደረሰ ተብሎ ህዝብ ተራበ ተብሎ እርዳታ የሚጓጓዝበት መንገድ ለማሳጠር ድልድይ ተሰብሯል የሚል ፕሮፓጋንዳ ለመስራት የሚያስችል መነሻ ያለው ተግባር ሊሆን ይችላል የሚል ግምት ነው ያለው። ምክንያቱም እርዳታ ለማፍሰስ በቂ ዝግጅት የተደረገ እንደገና መንገዱን መቁረጥ፣ ድልድዩን መስበሩ አስፈላጊ ተግባር ነው፣ ተገቢ ተግባር ነው ብለን አንወስድም። ግን ይሄ ተፈጥሯል። ስለዚህ መንግስት አሁን ይህን ቶሎ ብሎ ለመጠገን እንደገና ተጨማሪ ወጪ ያወጣል ማለት ነው።
እስከ ትናንት ምሽት ድረስ በኮረም አካባቢ ተኩስ እንደነበረም የተናገሩት አምባሳደር ሬድዋን ይህም በህወሓት በኩል ግጭት ለመፍጠር የሚደረግ ጥረት ነው ብለዋል። ይሁንና አሁንም ድረስ ዓለም አቀፉ ማህበረሰብ ጫና እያሳደረ ያለው በኢትዮጵያ መንግስት ላይ ነው ሲሉም ትችት የሰነዘሩ ሲሆን በዛሬው ውይይት ላይም ይህ ጉዳይ መነሳቱን ነው የገለጹት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ ለዘገባው አመሰግናለሁ። አድማጮች፣ ተከታዩም ከተመሳሳይ ርዕስ ጋር ያቆየናል። በህዝብ የተመረጠ ህዝባዊ መንግስት ህጋዊ መንግስት ቅርታ በህዝብ የተመረጠ ህጋዊ መንግስት ወደ ቦታው ተመልሷል ሲል በህወሓት የሚመራው የትግራይ መንግስት ገለጠ። መቀሌ ከተማ በትግራይ ኃይሎች ቁጥጥር ስር ከዋለች በኋላ ዶክተር ደብረጽዮን ገብረ ሚካኤል አደባባይ ወጥተው ለነዋሪው ህዝብ የእንኳን ደስ ያላችሁ መልእክት ማስተላለፋቸውን ጠቅሶ ተከታዩን አንዳንድ የከተማይቱን ነዋሪዎች ድምፅ ያካተተ ዘገባ ሙልጌታ ጽባሃ አድርሶናል።
ሰኔ 21 2013 ዓ.ም የትግራይ ኃይሎች መቀለ ከተማ ከተቆጣጠሩ ጀምሮ የከተማ ነዋሪዎች በአደባባዮች ወጥተው ደስታቸውን ላለፉት ቀናት እየገለጹ ቆይተዋል። በህወሓት የሚመራ የትግራይ መንግስት ባወጣው መግለጫ የክልሉ ህዝብ ባደረገው ትግልና በከፈለው መስዋዕትነት በህዝብ የተመረጠ ህጋዊ መንግስት ወደ ቦታው ተመልሷል ብሏል። በዚህም እንኳን ደስ አለን ያለው መግለጫው በቀጣይም ትግላችን አጠናክረን እንቀጥላለን ሲል ገልጿል። የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል ከትናንት በስቲያ ረቡዕ በአደባባይ ወጥተው ለህዝብ የእንኳን ደስ አላችሁ መልእክት አስተላልፏል። ለትግራይ ህዝብም የታጠቅከው እንዳትፈታ በህግና ስርዓት ይሁን ፖለቲካ ትግል ከማድረግ በተጨማሪ ጉልበትም አስፈላጊ ነው ብለዋል።
ጠንክርና ህዝቡን ብቅልጽና ዝጎደለ ክንምልእ ብስርዓት ዝውዳእ ብስርዓት ክንውድእ
ጠንክረን አሁንም በክንዳችን የጎደለውን እንድንሞላ በስርዓት የሚጠናቀቅ በስርዓት እንድንጨርስ ከሁሉም በላይ ደግሞ ህልውናችንን የሚያረጋግጥ የራሳችንን እድል ራሳችን እንድንወስን ሁሉንም መደረግ ያለበት እንፈጽማለን። ድጋሜ እንኳን ደስ አለን፣ እንኳን አገናኘን፣ ተጋግዘን የጎደለውን እንሞላለን። ትግራይ አሸንፋለች፣ ገናም ታሸንፋለች፣ ወደ ከፍታም ትመጣለች ነው ያሉት። አሁንም ፍላጎታችን ሰላምና ልማት ነው ያሉት ዶክተር ደብረጽዮን ሆኖም በህዝቡ ላይ ግፍና በደል የፈጸሙ አካላት ተጠያቂ እንዲሆኑ እንሰራለን ነው ያሉት። ሳልሳይ ወያነ ትግራይ፣ ባይቶና እንዲሁም ውድብ ናጽነት ትግራይ የተባሉ ፓርቲዎችን ባወጡት መግለጫ ለህዝብ እንኳን ደስ አለን መልእክት አስተላልፏል። በቀጣይም የሚፈጸሙ ስራዎችና ውሳኔዎች መንግስት ብቻውን ሳይሆን የሚመለከታቸው አካላት ሊያሳትፍ ይገባል ብለዋል። በመቀለ ከተማ ካሉ ነዋሪዎች ስለ የትግራይ ኃይሎች ከተማ መቆጣጠር የተሰማቸውን ጠይቄያለሁ።
ካሳይ ደብስ እባላለሁ። ፊት ለፊታቸው ህጻናት ልጆቻቸው እየተገደሉ እህቶቻችን እናቶቻችን እየተደፈሩ የነበሩበት ሁኔታ ነው ያለው። ወጣቶች በየቤታቸው ሲቪል ወጣቶች እየተገደሉ የነበሩበት ሁኔታና ከዚህ ስቃይ ሁሉ ነጻ እንዲወጣ ሁሉ ሰው በጣም ትልቅ ምኞት ነበረው እና አሁን አብዛኛው የትግራይ አካባቢ ነጻ ሆነዋል። የተቀረውም ነጻ እንዲሆን እና ህዝቡ የፈለገውን በፈለገው መልኩ ራሱን በራሱን የሚያስተዳድር በት ሁኔታ እንዲፈጠር ነው የምንመኘው።
ወይዘሮ ዛፉ ገብረ ህይወት የተባሉ ከምዕራብ ትግራይ ተፈናቅለው በመቀለ ከተማ ተጠለው የሚገኙ በበኩላቸው
በጣም ደስ ብሎኛል። ዛሬ በቃ ህዝብ ትግራይ በሞላ ደስ ነው ያለው። ደስ ብሎናል። በቃ እኛ ንብረታችን ተዘርፈዋል በፋኖ፣ ግን እኛ አሁን እንደዚህ ስላየሁት ትግራይ በቃ ደስ ብሎኛል። እኔ የንብረት እናመጣዋለን፣ በቃ በስራችን ማለት እናመጣዋለን። እኔ ምንም አላዝንም ስለምናመጣው፣ ያምናለሁ እንደምናመጣ።
ግርማይ ነጋሽ የተባለ ሌላ ወጣት በበኩሉም
የትግራይ ወጣቶች እናቶቹን እየተደፈሩ ህዝቡን አባቱን እየተደፈረ ስላየ ነው ወደ በረሃ የወጣው። ወደ በረሃ ወጥቶ ደግሞ ሰላምና አስከብረዋል። አሁን በክንዱ በምናምን አይደለም በክንዱ ነው ሰላሙ ያረጋገጠ አሁንም ሰላሙ ተጠብቆ እንዲቀጥል ሙሉ ነፃ እንዲወጣ መታገል አለበት የሚል መልእክት ለማስተላለፍ ፈልጋለሁ።
በክልሉ የኤሌክትሪክ አገልግሎት ቆሟል። በጥቂት ተቋማት ተጀምሮ የነበረ የኢንተርኔት አገልግሎትም ተቋርጧል። የስልክና የባንክ አገልግሎትም የለም። የአውሮፕላን በረራም ከቆመ አንድ ሳምንት አልፎታል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ሙልጌታ ለዘገባው አመሰግናለሁ። አድማጮች ተከታዩ ደግሞ ወደ አውሮፓ ያሻግረናል። የዓለም የምግብ ድርጅት በትግራይ ክልል የሰብአዊ ረድኤት ስራውን እንደቀጠለ ገለጠ። ይሁንና የተረጋጋ የጸጥታ ሁኔታ ባለመኖሩና ሌሎችም መሰናክሎች ስላሉ በሚሊዮኖች ለሚቆጠሩ ሰዎች እርዳታ ማቅረብ የሚያደርገው ጥረት አደጋ ላይ መውደቁን ማስታወቁን ሊሳ ሽላይን ከጄኔቫ ለአሜሪካ ድምጽ ባጠናቀረችው ዘገባ ጠቁማለች። አዳነች ፍሳዬ ታቀርበዋለች።
የትግራይ ኃይሎች መቀለን በዚያን ያህል ፍጥነት ለመቆጣጠር መቻላቸውና የኢትዮጵያ መንግስት ባለፈው ሰኞ በትግራይ ክልል ተኩስ ለማቆም መወሰኑ የሰብአዊ ረድኤት አገልግሎቶችን እንዳስደመመ ተገልጿል። የዓለም የምግብ ፕሮግራም የአስቸኳይ ጊዜ አስተባባሪ ታሚ ቶምሰን 35 የዓለም የምግብ ፕሮግራም ሰራተኞች ለማለፍ ባለመቻላቸው የረድኤት ማቅረቡ ተግባር ለ48 ሰዓታት ያህል ተቋርጦ እንደነበረ ጠቁመዋል። ስራው ከተጀመረ በኋላ ግን ነገሮች በፍጥነት እየተከናወኑ ናቸው ብለዋል። የዓለም የምግብ ፕሮግራም 40,000 ለሚሆኑ ሰዎች የምግብ ረድኤት ለማቅረብ መቻሉን ተናግረዋል። ይሁንና በቦታው ያለው ሁኔታ በጣም ከባድ መሆኑን ገልጸዋል። ቶምሰን ከመቀለ በስልክ በተናገሩት መሰረት የዓለም የምግብ ፕሮግራም ሰራተኞች በነፃ መንቀሳቀስ አይችሉም፣ በክልሉ ላሉት አካባቢዎች ሁሉ ተደራሽነት የለም ብለዋል። የኤሌክትሪክ መብራትና የስልክ መስመሮች ካለፈው ሰኞ አንስቶ የተቆራረጡ መሆናቸውን፣ መላ የንግድና የሰብአዊ ረድኤት የአውሮፕላን በረራዎችም ያቆሙ መሆናቸውን ገልጸዋል።
We have new incoming fuel supplies. We have new incoming food supplies to feed.
የነዳጅ አቅርቦት የለንም። የትግራይን ህዝብ ለመመገብ የሚያስችልን የረድኤት አቅርቦትም የለንም። እስካሁን ባለው ጊዜ በነበረን መሰረት ነው እየሰራን ያለነው። ባንኮቹ ሁሉም ተዘግተዋል። ቢከፈቱም እንኳን ገንዘብ የላቸውም። ስለሆነም በአሁኑ ወቅት ገንዘብ የማቅረብ ጉዳይ ወሳኝ ሆኗል።
ቶምሰን እንደሚሉት በርካታ መንግስታዊ ያልሆኑ የረድኤት ድርጅቶች ነዳጅና ገንዘብ ስላለቀባቸው ስራ ለማቆም እያሰቡ ነው። ለምሳሌ የዓለም የምግብ ድርጅት የጭነት መኪናዎቹን በሰሜን ምስራቅ ትግራይ ለማንቀሳቀስ ለሁለት ሳምንታት ያህል ብቻ የሚሆን ነዳጅ እንደቀረው ጠቁሟል። የተከዘ ወንዝ ድልድይ ትላንት መፍረሱ ደግሞ ምዕራብ ትግራይን ከተቀረው ክልል ጋር የሚያገናኘው መስመር እንዲቋረጥ በማድረጉ ሁኔታዎች በበለጠ ከባድ ሆነዋል። እነዚህ መሰናክሎች ቢኖሩም የምግብ ረድኤት የማቅረቡ ሁኔታ በቅርቡ ይሻሻላል የሚል ተስፋ እንዳላቸው ቶምሰን መናገራቸው አልቀረም። ከሁሉም የግጭቱ ተሳታፊ ወገኖች ጋር በከፍተኛ ደረጃ ውይይት እየተካሄደ ነው ብለዋል።
I'm cautiously optimistic that at least an air bridge might be available in the coming days. If it is, that would be
ጥንቃቄ አዘል ተስፋ አድርጋለሁ። በከታዮቹ ቀናት ቢያንስ የአየር መገናኛ ሊኖር ይችላል። እንደዛ ከሆነም ለኛ ትልቅ እርዳታ ይሆናል። ሰራተኞቻችንን ለማስገባትና ለማስወጣት ገንዘብ ስራው ለሚሰራበት ቦታ ለማንቀሳቀስ እንዲሁም በተለያየ መንገድ እገዛ ለማግኘት ያስችለናል።
የዓለም የምግብ ፕሮግራም ትግራይ ውስጥ 2.1 ሚሊዮን ለሚሆኑ ሰዎች ረድኤት የማቅረብ እቅድ እንዳለው ከነሱም 350,000 የሚሆኑት በረሃብ አደጋ ላይ የወደቁ መሆናቸውን ገልጿል። ይህን ግቡን ለማሳካት ደግሞ ረድኤት በሚያስፈልጋቸው ቦታዎች ካለምንም ገደብ ለመድረስ መቻል እንዳለበትና እስከ ታህሳስ ወር ባለው ጊዜ ውስጥ የህይወት አድን ስራውን ለማከናወን 176 ሚሊዮን ዶላር እንደሚያስፈልገው አስገንዝቧል።
አዳነችን ለዘገባው አመሰግናለሁ። አድማጮች በተከታዩ ርዕስ ደግሞ ወደ ራያ እናቀናለን። የመከላከያ ሰራዊት ከትግራይ ክልል መልቀቁን ተከትሎ በራያ ዩኒቨርሲቲ ትምህርታቸውን ሲከታተሉ ከነበሩ 200 ተማሪዎች መንገድ አቆራርጠውና በእግር ተጉዘው ሰሜን ወሎ ዞን ወልዲያ ከተማ መግባታቸውን ለአሜሪካ ድምጽ ገለጡ። ተማሪዎቹ በመንገድ ላይ ሳሉ ከመካከላቸው አራት ጓደኞቻቸው የገቡበትን የማያውቁ መሆናቸውንም ጨምረው ተናግረዋል። ዘጋቢያችን መስፍን አራጌ በሌላ ዜና ቀደም ሲል ያነጋገራቸው በወልዲያ ከተማ የሁለት ቀናት ቆይታ ያደረጉት እነኚህ ተማሪዎች ወደ ቤተሰቦቻቸው መመለስ ለመጀመራቸው ማምሻውን ለአሜሪካ ድምጽ በሰጡት ጥቆማ አስረድተዋል። እነሆ ዝርዝሩን።
በራያ ዩኒቨርሲቲ የስነ ዜጋ ተማሪ የሆነችው ስንድ ገበያው የመከላከያ ሰራዊት ከትግራይ ክልል መውጣቱ ተከትሎ እሷን ጨምሮ 220 ተማሪዎች ከራያ ዩኒቨርሲቲ በእግራቸው መውጣታቸውን ትናገራለች።
አጠቃላይ እንደ ሀገር ደረጃ የሀገር መከላከያ ሰራዊት ወደ ሀገሩ መመለስ አለበት ወደ ነበረበት ቦታ ሲባል፣ ያው እኛ እዛ የምንማረው በመከላከያ አማካኝነት ነው። እነሱን ጥላ አድርገን ነበር እየተማርን ያለ ነው። ዘን ዩኒቨርሲቲውን ለቀው ሲወጡ ምንም ነገር የለም። አንድ ሃይስኩል እንኳን ተራ ጥበቃ ይኖረዋል አይደለም ዩኒቨርሲቲ ምንም ነገር አልነበረም። ግራ ቀኝ በሩ ክፍት ነው። ዘን በዛ ታይም በወጡበት ታይም የዛው ክልል ተማሪዎች ጓደኞቻችን አሉ፣ የዛው አካባቢ ተማሪዎች ናቸው። እነሱ ሌላ ነገር ፈጠሩ፣ መከላከያ ሰራዊት ትቶ ሲወጣ ማለት ነው።
ምን ፈጠሩባቸው
ማለት ጫና ፈጠሩ። ኦልሬዲ እነሱ እያሉ እንኳ በዛቻ ነው የምንኖረው፣ ምክንያቱም እነሱ መከት አድርገን እንጂ ብዙ ነገር ሊፈጠር ይችላል ባይኖሩ እስከዛሬ ማለት። ሲቀጥል ደግሞ እነሱ እየሰለጠኑ የሚገቡ ተማሪዎች ናቸው አሉ።
ምንድን ነው የሚሰለጥኑት?
እንዴ ኖርማል ሰራዊት እየወጡ እየሰለጠኑ ነው። እኛ ከገበሬ ማህበረሰብ የሆን ተማሪዎች ነን ያለ ነው።
በዩኒቨርሲቲው የኢንፎርሜሽን ቴክኖሎጂ ተማሪ የሆነው ታደሰ ገላኖ በበኩሉ የሰራዊቱን መልቀቅ ተከትሎ እንግልት ደርሶብናል ባይ ነው።
እኛ የራያ ዩኒቨርሲቲ ተማሪዎች መጀመሪያ ወደ ግቢ ስንገባ ያው መከላከያ ማለታቸውን አረጋግጠን የገባን በእነሱ ስር ነው ስንማር የከረም። ያው እነሱ ያሉም ብዙ ነገር እየደረሰብን ብዙ ግፍ እያሳለፍን እስካሁን ደርሰናል። ግን አሁን ደግሞ መጨረሻ ያው መንግስት ነው ውጡ ተባሉ። ያው እነሱ ሲወጡ አስቀድሞ በእኛ ላይ በጣም ብዙ ነገር አደረሱብን፣ ጭፈራ ሁሉ አካሄደውብናል። ያው እሱን ነገር ተቋቁመን እኛ ያሉ እህቶቻችንና ወንድሞቻችን አብረን እንውጣ ብለን ያው የተወሰነ ለፍተን ነበረ። ግን ያው ከአቅማቸው አንጻር እዚህም አሁን በምንወጣበት ሰዓት መንገድ ላይ ይጠብቁናል። ያው ስለምንተዋወቅ ማለት ነው የቦታው ሁኔታ የምናውቀው እኛን እና ከዛ አንጻር ያው መንገድ ላይ ሞት ነው እዚህ ሞት ነው እዚህ እንሞት አሉን። ከዛ በኋላ እኛ በቃ መሄዳችን ነው እንግዲህ እግዚአብሔር ከፈቀደ እንወጣለን፣ ያለዛ ከእነሱ ጋር ከመከላከያ ጋር እዚህ ተይዘን ከምንሰቃይ ይዘው መንገድ ላይ እንሞት ብለን እኛ ሄርን። ከ220 ተማሪ 13 ተማሪዎች እህቶች አሉ። እነሱን ይዘን ያው መንገድ ላይ ስነር ከተማ ስናልፍ ድንጋይ እየተወረወረብን ያው ብዙ መከራ ብዙ ስቃይ እያሳለፍን አለፍነ።
ያው በሌሊት ከሌሊቱ 6 ሰዓት ነው የወጣ ነው ከዩኒቨርሲቲው። አጋጣሚ ስንወጣ ምንም አልነበረ፣ መከላከያ ሰራዊትም ትቶን ወጥቶ ነበረ። ያው በቅርብ ርቀት ማለት ነው የተወሰነ ደቂቃ ከተጓዝን በኋላ ደረስንባቸው። በእንደዚህ አይነት ሁኔታ እንግዲህ በእግራችን ተጉዘን እዚህ ደርሰናል። ኦልሬዲ እስከ አላማጣ ማለት ይቻላል በእግራችን የተጓዝነው።
ተማሪዎቹ በመንገድ ላይ ሳሉ 4 ጓደኞቻቸው መታገታቸውንም ገልጸዋል።
መሆኒ ላይ መከላከያዎች የተወሰነ እረፍት ስናደርግ ሲጠባ ማለት ነው ስንደርስ፣ ከዛ አጋጣሚ ውሃ ጠምቷቸው የተወሰኑ ተማሪዎች ነበሩ። ወደኋላ ውሃ ለመጠጣት ሲሄዱ 7 ተማሪዎች ታግተውብናል።
ማነው አጋችሁ?
አጋችሁ እዛው የከተማው ነዋሪዎች ናቸው። ከታገቱት መካከል ከ7ቱ 3ቱ ስልካቸውን ንብረታቸውን በሙሉ አስረክበው ሩጦ ለማምለጥ ሞክረው ከኛ ተቀላቅለዋል። 4ቱ ግን ያሉበት ሁኔታ ምንም አይታወቅም፣ ማራሻቸውም ጭራሽ አይታወቅም።
7 ልጆች ወደ ኋላ ቀርቶ ውሃ ሄደው ነበር። ከዛ ከውሃው ያው ገጀራ ምናምን ይዘው አስተራሯቸው፣ ያው የተመታም አለ አሉነ። እዛ 3 ልጆች ከኛ ሩጠው ደረሱና ነገሩነ። እነዛ 4 ልጆች ታግተው የት እንደደረሱ አይታወቁም።
ከእገታው በሩጫ አመለጥኩ የሚለው የ3ኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪው አለመታደል 4 ተማሪዎች ስለት በያዙ የአካባቢው ነዋሪዎች መታገታቸውን ገልጿል።
ሌሊት ነው የተጓዝነው፣ የ6 ሰዓት ምናምን መንገድ ተጉዘን መሆን ይበል ከተማ እዛ አካባቢ ደረስ። እዛ በኋላ መከላከያ በጣም ብዙ ጓዝ ይዞ ነበር፣ ብዙ መሳሪያዎችም ነበሩ። ስለመሸኘት እኛን ጥሎን ሄደ። ከዛ እኛን ጥሎን ሲሄድ እኛ እዚ አጋጣሚ ተቀምጠን እያለ ግማሻችን እዛ የሆነ ወንዝ አካባቢ ነበረ ወረዋ ምናምን ሄደን እዛ ተማሪው እኛን ሳያየን ሄዷል። የተወሰነ የእግር ጉዞ ማለት ነው። እዛ ያነ ሲከታተሉ የነበሩ ወያላዎች እኛን የዋፈኑን ማለት ነው። እዛ ያው በቃ እንደዛ እንትን እንዳሉ በጣም ብዙ ስለዛማ ነገሮችንም እዘው ነበር እና እኛ በቃ ስልካችን ምናምን ቀሙን። ከዛ ተፈታተን ማለት ነው እና ሁላችንም ተፈታተን። 4 ተማሪዎች የት እንደደረሱ አናውቅም።
አንተ ካመለጡት ውስጥ ነህ? ስንት አመለጣችሁ?
7 ነበርን። እዛ 4ቶቹ የት እንደዱ አናውቅም። 3ቶቹ የሮጠን እነሱ ተጨመር።
አንደኛ እነሱ ያሉበት ሁኔታ ማወቅ እንፈልጋለን። ይሙቱ ይኑሩ አናውቅም። ዘንድ ደግሞ አቅም አንሷቸው የቀሩ ተማሪዎች ዩኒቨርሲቲ ውስጥ ያሉ ተማሪዎች በምን አይነት መልኩ ነው የሚወጡ? እሱን ነገር ነው ለሚመለከተው አካል ማድረስ ያለባችሁ እናንተ።
ወልዲያ ከደረስንም በኋላ ተገቢውን ድጋፍ አላገኝንም የሚል ቅሬታ አላቸው ተማሪዎቹ።
ምንም አይነት እቃ አልያዝንም። ኦልሬዲ የያዝነው ስልክ ነው። ስልክም ጥሎ ይመጣል፣ መታወቂያም ጥሎ ይመጣል። አይዲ ያልያዘ ተማሪ አለ።
አሁን የምግብና የማረፊያ አገልግሎት ከምን ታገኛላቸው?
በእለቱ ማክሰኞ እለት ምሽት ስንገባ ዩኒቨርሲቲው ላይ ለምነን አደር በእንግድነት በጠዋቱ 12 ሰዓት ላይ ያስወጣል። ዘን ከተማ አስተዳደር ዝም ብለን ባዶ ሆነ አዳራሽ ላይ ነው ዝም ብለን ያለን በረንዳ ላይ። ምንም አይነት አገልግሎት ወይ ምንም አይነት እርዳታ ያደረጉልንም አይደሉም። የቻልነውን ያክል እናደርጋለን ይላሉ። ምንም እየታየን አይደለም ያደርጉት ነገር። የምግብ አቅርቦትም የለም፣ በቂ ምኝታም የለም። አልተሰጠንም። በረንዳ ላይ ነው ተኝቶ ያደረው ተማሪው በሙሉ።
የተወሰኑ እናቶች እንጀራ ሰባስበው ሽሮ ምናምን በባሌ ይዘው መጥተው የተወሰነ ሰጡን። የተወሰኑ ሰዎች ዳቦ ምናምን ገዝተው ምናምን ያው እሱን ነገር ያው የሚበላኛውን አያሳስበንም፣ ማድሪያውም አያሳስበንም። ግን እኛ የሚያሳስበን ምንድን ነው ወንድሞቻችን እህቶቻችን ከኛ ተለይቶ የቀሩት ወንድሞቻችን የእነሱን ህይወት ነው የምንፈልግኛ።
የሰሜን ወሎ ዞን አስተዳደር ጽህፈት ቤት ኃላፊ ይፍሩ ዘሪሁን ግን ዞኑ የአቅሙን እያደረገ መሆኑንና አንዳንድ የተማሪዎች ጥያቄ በፌዴራል እንጂ በዞን ደረጃ የማይፈቱ መሆናቸውን አመልክተዋል።
ተማሪዎቹ ያው ከወታደሮቹ ጋር ነው አብረው የወጡት። ያው እንደወጡ ከራያ ቆቦ ዩኒቨርሲቲ መኪና መድበን ቆቦ ላይ ምሳ ጋብዘን ወደ ዩኒቨርሲቲ አመተን እንዲያድሩ አድርገናል። ያው ሲመጡ መነሻ ሀሳባቸው የነበረው ወደ አካባቢያችን እንድንሄድ፣ ሰላም ወደ ሆነ ቦታ እንሄድ የሚል ሀሳብ ነበራቸው። ያው ዞሮ ዞሮ አመተን ዩኒቨርሲቲ ካሳደርን በኋላ ያው ወደ እኛ ወደ ዞን መጡ። ዞን ከመጡ በኋላ ጥያቄያቸውን ተቀብለን ወደ የአካባቢያቸው ሄዱ መኪኖችን እንመድብና አቅም ካለ እኛ እንሸኛቸዋለን፣ ከሌለን ደግሞ በራሳቸውም ቢሆን እንድትገቡ እናድርግ ስንላቸው ተማሪዎቹ የነበራቸው ሀሳብ ምንድን ነው? እኛ አሁን መኪና አይደለም ጥያቄያችን፣ ገንዘብም ድጋፍም አይደለም። አንደኛ አማያጨው ወይም ራያ ዩኒቨርሲቲ የቀሩ ጓደኞቻችን አሉ፣ የእነሱ ጉዳይ መንግስት ምን አስበዋል ይሄ መልስ ይሰጠን። ሁለተኛ መቀሌ ያሉ የእኛው ዜጎች የሆኑ አሉ፣ እነሱም ምን እንደሆኑ አክሱምም አዲግራት የእነሱ ተማሪ ሁኔታ መንግስት ምን አቋም ወስዷል ይህን ነገሩን የሚል ጥያቄ ያቀረቡልኝ። ያው ይህን ከዋና አስተዳዳሪ ጋር በመነጋገር ለሳይንስና ቴክኖሎጂ ፌዴራል ደወልን። ያው ከቀይ መስቀል ጋር ተነጋግረን መፍትሄ በመግለጫ እንሰጣለን የሚል መልስ ሰጠን። ይህን መልስ መለስንላቸው። ያው በዚህ አረካም አሉ፣ እናንተ የያዛችን ጥያቄ እኛም ጥያቄ ነው፣ ስለዚህ መንግስት ማድረግ የሚገባውን ነገር ያደርጋል እና ለምን አትሄዱም ወደ ሀገራችሁ ብላቸው መሄድ አንፈልግም አሉ።
ተማሪዎቹን ወደ ቤተሰቦቻቸው ለማድረስም እንቅስቃሴ መጀመሩን አክለው ጠቅሰዋል።
ዛሬ እነሱ ጥያቄውን አቀረቡ። ይሄንን እንሄድ የሚል ያን ጥያቄ ሲያቀርቡ የወልዲያ ዩኒቨርሲቲ ጋር በመነጋገር በአብዛኛው ተማሪዎች ወደ ባህር ዳር እና ወደዚህ ወደ ምዕራቡ አካባቢ ያሉ ናቸው አብዛኛዎቹ። ስለዚህ ዛሬ ዩኒቨርሲቲ ጋር አድረው ነገ ወደ የቦታቸው አሁን ስለመሸ እናደርሳለን የሚል እቅድ ይዘናል። በላይ ፌዴራል ያሉ አካላቶችም ክልል ጋር እየተገናኘ ችግሮችን ለመፍታት ጥረት እያደረግን ነው።
እነሱ በሚሉት ከተማ አስተዳደሩ ባዘጋጀው ቦታ ላይ ነው በረንዳ እና ብዙ ምቾት በሌለው ሁኔታ ነው እያደርን ያለ ነው።
አንድ ቀን ያደሩት አንደኛው ቀን ይኸው ከዛ ቆቦ ላይ ከምንሆን ከዛ መኪና ወዳለበት ውሰዱን የሚል ነው ጥያቄያቸው የነበረው። ያንን ጥያቄ ተቀብለን ራያ ምሳ ጋብዘን ቆቦ ዩኒቨርሲቲ ላይ ደግሞ ራት በልተው እንዲያድሩ አደረግነው። የሁለተኛው ቀን የኛ ሀሳብ የነበረው ዝግጅትም ስለሌለን ማለት ነው እንዲሄዱ ለማድረግ ነበረ እንድንገናኝ ያደረግነው። ስለዚህ ከእናንተ ምንም ነገር አንፈልግም፣ ፍራሽም አንፈልግም፣ ምንም አንፈልግም። ዝም ብለን ብቻ የምንፈልገው መልዕክት አለን። የምንፈልገው ነገር እናንተ የችና ውሳኔ ከምታሳውቁን ድረስ አሉ። አሁንም መልስ የለውም። ሳይንስና ቴክኖሎጂ ሚኒስቴርም ጠዋት መግለጫ ሰጠ እንጂ እንዲህ ይደረጋል ያለው ነገር የለም። ያው የእሱን መግለጫ እየጠበቅን ነው ያለን።
በአካባቢው ባለው የስልክና የመገናኛ ችግር ምክንያት ተማሪዎቹ ያነሷቸውን ስሞታዎችና ስጋቶች በተመለከተ ከዩኒቨርሲቲው አስተዳደር አሁን አካባቢውን እያስተዳደሩ ካሉ ባለስልጣናትም ሆነ ከህብረተሰቡ ተጨማሪ መረጃና ማብራሪያ ማግኘት አልቻልንም። ይህ በእንዲህ እንዳለ ሳይንስና ከፍተኛ ትምህርት ሚኒስቴር በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ተማሪዎችን በተመለከተ የተማሪ ወላጆችና ሚዲያ ተቋማት መረጃ ለማግኘት ተደጋጋሚ ጥያቄ ማቅረባቸውን አምኖ መስሪያ ቤቱ ከተለያዩ አካላት የዩኒቨርሲቲዎቹ አመራሮችና ከዓለም አቀፍ ተራድኦ ተቋማት ጋር በመሆን በጉዳዩ ላይ እየሰራ መሆኑን በይፋ ይገጹ ጠቅሷል። በተደረገው ጥረትም የዩኒቨርሲቲዎችን አመራር ለማግኘት መቻሉንና ተማሪዎቹ በመልካም ሁኔታ ላይ እንደሚገኙ የሁለተኛ መንፈቅ ዓመት ፈተና ለመውሰድም በዝግጅት ላይ መሆናቸውን አውቄያለሁ ሲል ገልጸዋል። የተማሪ ወላጆች ልጆቻቸው በመልካም ሁኔታ ላይ መሆናቸውን ተረድተው በመንግስት የተጀመሩ ጥረቶችን እንዲደግፉ ጥሪ ያቀረበው መስሪያ ቤቱ ተማሪዎቹ ፈተና ወስደው ሲጨርሱ የሚኖሩ ጉዳዮችን እንደሚያሳውቅና የተማሪ ወላጆች በመደበኛ መገናኛ ብዙሃን የሚተላለፉ መረጃዎችን ብቻ እንዲጠቀሙና ተረጋግተው እንዲጠብቁ ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብለን በመግቢያችን እንደጠቆም ነው መስፍን ቀደም ሲል ያነጋገራቸው በወልዲያ ከተማ የሁለት ቀናት ቆይታ ያደረጉት እነኚህ ተማሪዎች ወደ የቤተሰቦቻቸው መመለስ መጀመራቸውን ማምሻውን ለአሜሪካ ድምፅ በሰጡት ጥቆማ ማረጋገጣቸውን እናስታውሳለን። አሁን ደግሞ ከሰሜናዊ ኢትዮጵያ ወደ ደቡብ ኢትዮጵያ እናቅና። በአርሲ ዞን ዝዋይ ዱግዳ ወረዳ የመሬት መንቀጥቀጥ ተከስቶ 300 ሰዎች መፈናቀላቸውን የአካባቢው አስተዳደር አስታወቀ። በኦሮሚያ ክልል አርሲ ዞን ደረሰ በተባለው በዚህ የመሬት መንቀጥቀጥ ከ300 በላይ ሰዎች እንደተፈናቀሉ የዝዋይ ወረዳ አስታውቋል። የወረዳው የመንግስት ኃላፊ አቶ ቦንሶ አሊ ክስተቱ ሰሞኑን ቤቲ ቀበሌ ማህበር በሚባል አካባቢ በመከሰቱ ነዋሪዎችን ከቦታው ለማንሳት እንደተገደዱ ነው ያስረዱት አቶ ቦንሶ ኦሊ። የአዲስ አበባ ዩኒቨርሲቲ የጂኦፊዚክስና የህዋ ሳይንስ ስነፈለግ ተቋም ግን ክስተቱ በእርግጥ በሀገሪቱ ውስጥ ባለው የመቆጣጠሪያ አለመታየቱን የገለጠው ገልሞ ዳዊት ዝርዝሩን ይዟል።
አቶ ቦንሶ ኦሊ የወረዳው የመንግስት ፖለቲካ ዘርፍ ኃላፊ በዝዋይ ዱግዳ ቢቴ ቀበሌ ማህበር ሰሞኑን እየተከሰተ ነው ባሉት የመሬት መንቀጥቀጥ የአካባቢው አስተዳደር ነዋሪዎችን እያዛወረ መሆኑን ለአሜሪካ ድምጽ ገልጸዋል።
ነምኒ ባይ ሉቡኒሌ ከንደ ባረሌ ወተ ሶዳ ሐማታ ቀምና ነምኒ ባይ ኒሳ ናኑ ሰኒ አከባቀቱ ጎቻ ጅራም
እንዲህ ላሉ አቶ ቦንሶ በዚህ አደጋ እስካሁን የሰው ህይወት ባያልፍም አደጋው ሊከፋ ይችላል በሚል ሰው ከአካባቢው እንዲሸሽ ያደረግናል። በርግጥ በባለሙያ የተረጋገጠ ነገር የለም። ነገር ግን ከመሬት ውስጥ የዝናብ አይነት ድምጽ መስማት እንዲሁም መንቀጥቀጥ በመከሰቱ ነዋሪዎችን ከቦታው ለማንሳት ወስነናል ይላሉ። አቶ ቦንሶ በዚህ ምክንያት ከ300 በላይ ሰዎች ከቤታቸው እንዲወጡ ሆነዋል ብለዋል። የአካባቢው አስተዳደር ከቤታቸው የተፈናቀሉትን ሰዎች በትምህርት ቤቶች አጠልሏቸው እንዳለም ነው የገለጹት። አቶ ቦንሶ የመሬት መንቀጥቀጡ በዚህ መልኩ መከሰት ከጀመረ ሳምንት እንደሆነውና የወረዳው አስተዳደር ለአርሲ ዞን ማሳወቁንም አክለው ተናግረዋል። ፕሮፌሰር አታላይ አየለ የአዲስ አበባ ዩኒቨርሲቲ የጂኦፊዚክስና ህዋ ሳይንስ ስነፈለግ ተቋም ኃላፊ እንዲሁም የመሬት መንቀጥቀጥ ሳይንስ ባለሙያ ናቸው። ሰሞኑን በዝዋይ ዱግዳ ወረዳ የአካባቢው አስተዳደር እየተከሰተ ነው ስላለው የመሬት መንቀጥቀጥ ቀጣዩን ብለዋል።
ምንም እያየነው አይደለም፣ መሳሪያ አይታይም ከማለት ግን እዚያው በአቅራቢያ አልተከሰተም ማለት አይደለም። ከተከሰተም ሰው ለመፈናቀል የሚያበቃ አይደለም እያስባለሁ። ማንሳቱ እና ቦታ ማስያዙ መጥፎ አይደለም፣ ግን ከመፈናቀላቸው በፊት እኛ ጋር የሚታይ ነገር አለ ወይ? መሳሪያ ሲያሳያል ወይ? የእሳተ ገሞራ ከሆነ የጭስ እና የሽታ ነገር ሁሉ ይመጣል፣ ድምፅ ብቻ አይደለም። እና ብዙ የሚያመላክቱ ነገሮች ሲኖሩ ያንን ታሳቢ አድርጎ ሰዎች ከዚያ እንዲነሱ ይደረጋል። የተለያየ መረጃ መታየት መቻል አለበት ማለት ነው።
በአጠቃላይ በሀገሪቱ እንዲህ አይነት ነገር ሲከሰት ቀጥታ እናንተ ጋር መረጃውን ታገኛላችሁ ማለት ነው?
በአመዛኙ አዎ፣ መሳሪያ ያሳያል። የሆነ ነገር ሲፈጠር ይመዘግባል።
ከስንት ተነስቶ ነው የሚመዘግበው መሳሪያችሁ?
በአዲስ አበባ ዙሪያ ከተከሰተ ከትንሿም ይመዘግባል እስከ ሬክተር ስኬል እስከ 7-6 ድረስ ያለውን ከጃፓን እስከ አሜሪካ ያለውን ሁሉ ይመዘግብ ይችላል።
ፕሮፌሰር አታላይ ዝዋይ ዱግዳ ወረዳ በኢትዮጵያ የመሬት መንቀጥቀጥ ሊከሰትባቸው ይችላል ተብለው ከተለዩ ቦታዎች አንዷ መሆኑንም አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት አዳማ።
ገልሞ ዳዊትን ለዘገባው አመሰግናለሁ። አድማጮች፣ አሁን ምርጫ ነክ ዘገባዎች ወደሚቀርቡበት ክፍለ ጊዜ ነው የምንሻገረው። የኦሮሚያ የሲዳማና የደቡብ ክልሎቹ በሚያዋስኗቸው አካባቢዎች የጸጥታ ችግር እንዳይከሰት በመስራታቸው ስድስተኛው አገራዊና ክልላዊ ምርጫ በሰላማዊ መንገድ መከናወኑን የክልሎቹ የጸጥታና የሰላም ቢሮ ባለስልጣናት ተናገሩ ይላል ተከታዩ ዘገባ። በቀጣይም ለግጭት መንስኤ የሚሆኑ ጉዳዮችን በመለየት ለዘላቂ ሰላምና መረጋጋት በጋራ እንደሚሰሩም ከሶስቱም ክልሎች የጸጥታ አመራሮችና ከሁሉም የጸጥታ ዘርፍ ተወካዮች ጋር በሐዋሳ ከተማ በመከሩበት ወቅት አስረድተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል።
የሲዳማ ክልል የጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ የኦሮሚያ የሲዳማና የደቡብ ክልሎች የሚያዋስኗቸው ወረዳዎች እንዳሏቸውና በአስተዳደራዊ ወሰን የተነሳ በተለያዩ ጊዜያት ግጭት የሚነሳባቸው መሆናቸውን ገልጠው በእነዚህ አካባቢዎች በምርጫ ወቅት ችግር ተፈጥሮ ምርጫው እንዳይስተዋጎል በተያዘው የጋራ አቋምና በተሰራው የተቀናጀ የጸጥታ ተግባር ስድስተኛው አገራዊና ክልላዊ ምርጫ በሳቸው አባባል ያለ ኮሽታ በሰላማዊ ሁኔታ ተካሂዷል ብለዋል።
ብቃት ያለው አመራር ሰጥተን ምርጫውን እንዳሳካን ሁሉ ዘላቂ ሰላም ከማምጣት አኳያ ተቀናጅተን መስራት ይኖርብናል። የጸጥታ ስራ ያለ ድንበር የሚሰራ ስራ ነው። በቅንጅት የሚሰራ ስራ ነው። ወላይታ ሰላም ካልሆነ ሲዳማ ሰላም አይሆንም። አርሲ ሰላም ካልሆነ ሲዳማ ሰላም አይሆንም። ጌዲዮ ሰላም ካልሆነ ሲዳማ ሰላም እንደማይሆን አውቀን ነው የምንመራው። በኦሮሚያ ውስጥ በተመሳሳይ መልኩ ችግር ያለበት አመራር ካለ፣ በሲዳማ ውስጥ እኔ ችግር ውስጥ ከገባው ሁላችሁም እኔን መታገል መቻል ይኖርባችሁ። እኛ እያለን እናንተ እያላችሁ የተዋለደ የተጋመደ ለስኛ ከመኖራችን በፊት የተፈጠሩ ማህበረሰቦቻችን ለምን ይፈናቀላሉ? ለምን ይገደላሉ? ኢትዮጵያዊ አሜሪካ ላይ ሄዶ ሱቅ ከፍቶ እየሰራ ያለም እንዴ? በሲዳማ ክልል ከከምባታ የመጣ አንድ ወጣት ልጅ ስራ ፈጥሮ መኖር የማይችል ከሆነ የኔ መቀመጥ ምን ነው ትርጉሙ? ሁላችንም በዚህ ልክ ነው መያዝ ያለብን።
ለዘላቂ ሰላም ሶስቱም ክልሎች ተጋግዞ መንቀሳቀስ እንዳለባቸው ያሳሰቡት አቶ አለማየሁ
ከውጭም ከውስጥም ኢትዮጵያን ለማፍረስ ጊዜው አሁን ነው ብሎ የሚቋምጡ ኃይሎች ዛሬ ማላረፉም ነገር ግን ይህን ማለፍ ምንችለው ስንተጋገዝ ስንደማመጥ በጋራ ስንቆም ነው። እኛ አሁን እዚህ ያለን የጸጥታ አካላት ከኛ ኢትዮጵያን ለማሻገር ምን ይጠበቃል የሚለውን ጥያቄ ሁላችንም ማሰብ ይኖርብናል። እኛ አገር እንጂ ብሔር የለንም። በተለይ የጸጥታ አመራሮች ከወትሮ በተሻለ መልኩ የጠላት መውጫና መግቢያ በመዝጋት እስከ ታች እስከ ቀበሌ ባለው በብሎክ በመንደር በጎጥ በህዋስ በልማት ቡድን ተብሎ በተቀመጡ አደረጃጀቶቻችን በሚሊሻ በመደበኛ ፖሊስ በፌደራል ፖሊስ በመከላከያ በልዩ ኃይላችን በክልሉ ፖሊስ አጠናችንን ያለ ድንበር መጠበቅና የህግ በላይነት የማስከበሩ ጉዳይ ከእያንዳንዳችን ይጠበቃል።
ኢትዮጵያን ለማሻገር ከጸጥታ አመራሮች ይጠበቃል ያሉትን አቶ አለማየሁ ተናግሯል። የአስተዳደር ወሰን ጥያቄዎችን ለሚመለከቱ አካላት ተን የህዝብን ደህንነት መጠበቅ ይጠበቅብናልም ብሏል።
በቀጣይ በስዳማም በደቡብ ክልልም በኦሮሚያም አንዳንድ ቦታ ያልተፈቱትን አጥቃቅን የመሳሰሉ የወሰን ጉዳዮች አሉ። የወሰን ጉዳዮች ለአርሶ አደር ምንም አይደለም። አስተዳደራዊ ወሰን ጉዳይ የአስተዳደር አካል ነው የሚፈታው። ይሄንን ወደ አርሶ አደር እያስገባችሁ የሚታጋጩ ካላችሁ ጥንቃቄ መውሰድ ይኖርባችኋል። እንደ በፊቱ በወላይታ ውስጥ ሁለት ሰው ሞተ አንተላለፋትም። በኦሮሚያ ውስጥ አንድ ሰው ቆሰለ አናልፍም። በምን ምክንያት? ማን ያስገደለው? ማን የገደለው? የታጠቀ ኃይል ደግሞ ሊኖር የሚገባው የመንግስት አካል ብቻ ነው። ሌላ የታጠቀ አካል ምንቀሳቀስ ላይ በተባበረ ክንዶቻችን አሁንም እርምጃችን አጠናክረን ማስቀጠል ይኖርብናል። በየቦታ ላይ አሁን በተጀመረው ልክ ፍተሻዎች መጠናከር ይኖርባቸዋል። የመረጃ ልውውጥ በዚህ ልክ መቀጠል ይኖርባቸዋል። በዚህ አግባብ ከተቀናጀንና ከተደራጀን አይደለም የሀገር ውስጥ ጽንፈኛ የውጭ ኃይል በማይደፍረን ሁኔታ በመልኩ መቆም ስለምንችል ሁላችንም በዚህ አግባብ ተቀናጅተን አሁን ይዘን የመጣናቸው የጋራ መግባባቶችና አንድነታችንና አብሮነታችንን በማጠናከር ኢትዮጵያን እናስቀጥላለን።
በሐዋሳ ከተማ በተካሄደው የሶስቱ ክልሎች የጸጥታ መድረክ የተገኙት የኦሮሚያ ክልል የጸጥታ ቢሮ ኃላፊ አቶ ጀብርን ማመን በበኩላቸው ምርጫውን በማካሄድ ኢትዮጵያ እንድታሸንፍ የስዳማ የኦሮሚያና የደቡብ ክልል የጸጥታ መዋቅሮች የተጫወቱት ሚና ከፍተኛ ነበር ብሏል።
ትናንትና አብሮ ለመሰማራት ሲቸገር የነበረው የጸጥታ መዋቅር ተደራጅቶ ወሰን የለሽ እንደመሆኑ መጠን ጸጥታውን የማስከበር ደረጃ ላይ ደርሰናል። ይሄ በቀላሉ የመጣ አይደለም። ይሄንን ያመጣው እዚህ ያለው እዚህም ያልመጣ የጸጥታ መዋቅር የመንግስት አመራር እና አባላት ውጤት ነው። ከዚህ የምንማረው ምንድን ነው? ሁለት መሰረታዊ ነገር ነው። አንዱ ውስጣችን ካስተካከል ውጪያችን ላይ ያለው ተስፋ ነው። ውስጣችን ካስተካከል ህዝባችን ማንቀሳቀስ እንችላለን። ውስጣችን ካስተካከል ሀገራችን ወደፊት ማራመድ እንችላለን። አንዱ ትልቅ የምንማረው ይሄ ነው። ሁለተኛ በየቦታው ያለው ግጭት የፖለቲካ ፍላጎት ግጭት እንጂ ሌላ ባህሪ የለውም። ፖለቲካችን ሲወርድ ሲዋረድ የመጣው በልዩነት ላይ ኢንቨስትመንት የነበረበት ስለሆነ የኢንቨስትመንቱ ውጤት የልዩነት ፖለቲካ ውጤቱ ምን እንደሆነ ለመረዳት የሚያስችል ቁመና ላይ የደረስንበት ስለሆነ ይሄ እንደ ትልቅ ትምህርት ሊወሰድ ይገባል።
ለወደፊቱም የህዝቡን አንድነትና ወዳጅነት ማረጋገጥ እንዳለባቸውም ተናግሯል።
አንድነታችንን ህዝባችን የማቀራረብ አንድ የማድረግ ጉዳይ የቀጠናውን ጸጥታ የማስፈሩን ተግባር ጀመር ነው እንጂ አልጨረሰውም እና እሱ ላይ ጠንክረን መስራት እንዳለብን እንደ ክልል ጸጥታ ቢሮ እረዳለሁ። በሁለተኛ ደረጃ ሀገራችን ተልዕኮ አላት፣ ራዕይ አላት፣ ብዙ ግቦችን አስቀምጣለች። በጉዞ ሂደት ደግሞ ጊዜያዊና መካከለኛ እድሜ ያለው እክሎች ሊገጥሟት ይችላሉ። እነዛን ችግሮች እንዴት ማለፍ እንዳለብን ማወቅ ይጠበቅብናል። እሱን ለማለፍ የምንችለው ደግሞ አንድነታችን ስጠናከር ነው።
የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞም ህዝቡን ሰላም የምናሳጣው እኛ ፖለቲከኞችና በጸብና በብጥብጥ ገንዘብ የሚሰሩ እኩያን ናቸው ሲሉ ተደምጠዋል።
ህዝባችን ግን ወንድም ህዝብ ነው። አሁን እዚህ የተገኘን ከኦሮሚያም ከደቡብ ክልልም ከወላይታ ዞንም እንደዚሁ ከስዳማም ተሰባስበን ትንሿን ኢትዮጵያ ፈጥረናል። እኛ ሲቀራረብ አይተናል። እኛ ስናለያየው ስናናክሰው ደግሞ እንደዚሁ የጥፋት ኃይል ሲሆንም ተመልክተናል። በመሆኑ ምንመራ ሰዎች በሁሉም ዘርፍ ያለን የጸጥታውም የፖለቲካውም አመራር የጎሳና የባህላዊ አስተዳደሮችንም ጨምሮ የሃይማኖት መሪዎችን ጨምሮ ምንመራበት አግባብ ላይ አሁን አገራችን የደረሰችበት ግጭት የሰለቻት መሆኑን ሰላምና አንድነት ህዝባችን የፈለገ መሆኑን እስካሁን በመጣንበት በሶስት ዓመታት በተለይ ባለፈው አንድ ዓመት ወዲህ ያለው ሁኔታ በማየት ለጊዜው የሚመጥ ዘመኑን የዋጀ ብቁ አመራርና ብቁ መሪ ሆነን መገኘት ይኖርብናል ብዬ አስባለሁ።
አቶ ደስታ አሁን ወቅቱ ሁሉም ለላቀ ቴሌኮም የሚዘጋጅበት ወቅት ነው ሲሉም ተናግሯል። ለዚህም በህዳሴ ግድብ ላይ የሚደርሰው ጫና፣ የቅጥናው የጂኦፖለቲክስ ምስቅልቅሎሽና የውስጥና የውጭ ያሏቸው ይጠቅሷል። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞን ጨምሮ የሶስቱ ክልል የጸጥታ አካላት የሲዳማ የዘመን መለዋወጫ ጨምባላላ በዓል በሚከበርበት ጉድማ ላይ አደባባይ ችግኝም ተክለዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስንም ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ተከታዩ ቅንብር ደግሞ ከሐዋሳ ወደ አዲስ አበባ የሚመልሰን ይሆናል። የአዲስ አበባ ከተማ አስተዳደር በዛሬው ዕለት ለከተማው አርሶ አደሮች ከ42 ሚሊዮን ብር በላይ ወጪ የተገዛና የግብርና ግብዓት እንዲሁም የእርሻ ትራክተሮችን በስጦታ ማበርከቱ ተገለጠ። አስተዳደሩ ቁጥራቸው ከ27,000 በላይ የሚሆኑ የተመዘገቡ አርሶ አደሮች እንዳሉት የከተማው ግብርናና አርሶ አደሮች ኮሚሽን አመልክቷል። በተያያዘ ዜና አንዳንድ የአቃቂ ቃሊቲ ክፍለ ከተማ አርሶ አደሮች ለአሜሪካ ድምፅ በሰጡት አስተያየት አርሶ አደሮች ከአዲስ አበባ ከተማ እየተገፉ ነው የኖሩት ይላሉ። ፀሐይ ዳምጠው ተከታትለዋለች።
ወጣት አርሶ አደርና የአርሶ አደር ልጅ ተመስገን ተሾመ እንደሚለው ከዚህ ቀደም አዲስ አበባ ውስጥ የከተማ ግብርና እንጂ በሰፊው አርሶ ለገበያ ምርቱን የሚያቀርብ አርሶ አደር አላት ብሎ የሚያስብ አልነበረም ይላል። ወጣቱ የግብርና ግብዓቶችን ለመፈለግ ወደ ዱከምና ገላን ከተሞች መሄድ አለብን ካለ በኋላ አሁን በምን አይነት ሁኔታ ውስጥ እንደሚገኙ አብራርቷል።
ከዚህም በፊት የነበረው የአርሶ አደር አኗኗር አዲስ አበባ ውስጥ የሚኖር አርሶ አደር የለም የሚል ነበረ፣ ከዚህም የነበረው መንግስት አገዛዝ ማለት ነው። እና እርሻችን እንኳን በምናርስበት ሰዓት ምንም አይነት ድጋፍ አይደረግልንም ነበረ። ምርጥ ዘርም መዳበሪያም ለመግዛት ኦሮሚያ ክልል ሄደን ነው ከአዋሳኝ ሄደን ነበረ የምንወስደው፣ ጎረቤት ክልሎች ሄደን ማለት ነው። ከዛ ከነሱ ጋር በመሆን መዳበሪያችን ከዛ ነበረ የምንገዛው። በጣም እንግልት ነበረብን። አሁን ግን ይሄ መንግስት ከመጣ ወዲህ አርሶ አደርን ደግፈን ከያዝ ይህ አርሶ አደር ለዚህ ከተማ ወሳኝ ሚና የሚጫወት ነው፣ የዚህ ከተማ የምግብ ዋስትና አርሶ አደር ነው በሚል አንድም መሬት ጾም ማደር የለበትም በሚል አርሶ አደሩን በከተማ ግብርና በባለሙያዎች እየተደገፈ አርሶ አደሩ እርሻውን በአግባቡ እንዲያርስ ወደ ዘመናዊ እንዲቀየር እያደረጉ ነው። ከዛ ውጪ በተለያየ ድጋፍ እየተደረገልን ነው። መዳበሪያም ምርጥ ዘርም አምጥቶ እየደገፉን ነው። ዛሬ ትራክተር መጥቷል፣ በትራክተር እያረስን ነው። ቀጣይ ግን ይስተካከልናል ብለን ተስፋ የምናደርገው የመንገድ ጉዳይና የማብራት ጉዳይ ለአርሶ አደሩ ቢፈታ ትልቅ ነገር ነው። ይሄን መልእክቴ ነው ማስተላልፎ። ማብራት የለንም እንደ አርሶ አደር፣ መንገድም ውስጥ ለውስጥም የለንም። ያው አስቸጋሪ ነው፣ ጭቃ ነው፣ ክረምት ላይ እንቸገራለን። ይሄ ከተስተካከለ ማብራትና መንገድ ቢሰራልን ትልቅ ነገር ነው። ምክንያቱም በከተማ ግብርና ተደራጅተን መስራት እንፈልጋለን፣ ከብቶች ማደለብ እንፈልጋለን፣ የወተት ላም መስራት እንፈልጋለን። ግን የውሃ ችግር አለብን። ምክንያቱም ውሃ ለመጠጥ ለራሳችንም እንቸገራለን። ውሃ ቢኖርና ማብራት ቢኖር በከተማ ግብርና ትልቅ ስራ መስራት እንችላለን። ባለሀብት አርሶ አደር ለመሆን ምንም የሚገድበንም የለንም፣ ተስፋም አለንም እንሆናለን ብለን
ወይዘሮ መሰረት ደዩ አቃቂ ቃሊቲ ክፍለ ከተማ ውስጥ የሚኖሩ ግንባር ቀደም አርሶ አደር ናቸው። የዘጠኝ ልጆች እናት መሆናቸውን የተናገሩት ወይዘሮ መሰረት ጤፍ፣ ሽምብራ፣ ምስርና ስንዴን በሰፊው ያመርታሉ። ከ10 ሄክታር በላይ የእርሻ ማሳ እንዳላቸውም ገልጸዋል። ከዚህ ቀደም እንደ አዲስ አበባ ከተማ መስተዳደር ነዋሪም ታይተን አናውቅም። በከተማዋ አርሶ አደሮች የተረሱ ነበሩ ሲሉም ይናገራሉ።
በፊት እኔ ምንም ያየው ነገር የለም፣ ኮታ ክፈሉም እያሉ ገበሬ እያበሳጩ ነው። አሁን ደግሞ ብዙ አለም ነው አሁን ያየናል። ከድሮ አሁን በጣም የተሻለ እኔ በጣም ደስ ብሎኛል። አሁን ልጆቻችን በደስታ እናስተምራለን፣ የተማረ ውጤት ያገኘውን እናስመርቃለን በደስታ። ምንም ችግር አለንብን።
እኚህ እናትና 5 ሴት አርሶ አደሮች ለሌሎች አርአያ በመሆናቸው ከከተማዋ መስተዳደር አንዳንድ ጄኔሬተር በስጦታ ተበርክቶላቸዋል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ ባስተላለፉት መልእክት ምግባችን ከደጃችን የሚለውን መሪ በመከተል የምግብ ዋስትናን ማረጋገጥ አለባችሁ ሲሉ ተናግረዋል።
ሁልጊዜ ምግብ እጥረት ሀገራችን ላይ ተፈጥሮ የምንለምን ህዝቦች ተደርገን የተሳልንበት ስዕል ከኛ ጋራ መቀጠል መቻል የለበትም ይላል ለአምሮአችን እየነገርን ነው መስራት ያለብን እንደዛ ስንሰራ ነው ምን ለውጠው እንደዛ ስንሰራ ነው የኑሮ ውድነት የሚቀረፈው እንደዛ ስንሰራ ነው በእያንዳንዳችን ህይወት ውስጥ ለውጥ የሚመጣው ሀገራችንም የምትበለጽገው አዲስ አበባ ደግሞ የብልጽግናችን ተምሳሌት የምትሆነው በነዋሪዎቿ በህዝቦቿ ትጋት ነው ስለዚህ ሁሉም በየዘርፉ መትጋት ይገባዋል
የከተማ መስተዳደሩ አርሶ አደሮችን በማቀፍ አስፈላጊውን ድጋፍ ያደርጋል ብለዋል ምክትል ከንቲባዋ የአዲስ አበባ ከተማ አርሶ አደሮችና የከተማ ግብርና ኮሚሽን ኮሚሽነር መኮንን ለንጂሶ በኩላቸው ከዚህ ቀደም አርሶ አደሮች ለልማት ይያሉ ማፈናቀል እንጂ ማድራጀት የእርሻ መሬታቸውን አርሶ እንዲጠቀሙ አይደረጉም ነበር ካሉ በኋላ ይህ ኮሚሽን ከተቋቋመ ወዲህ ያለውን ሁኔታ አብራርቷል
አርሶ አደሮቹ በጣም ተጎድተዋል በከተማ መስፋፋት ምክንያት ማንኛውም ሰው መጥቶ እንዲሁም ደላሎች አርሶ አደሮችን ያታለሉ ከመሬታቸው ሲያፈናቅሏቸው ነበር እናማውን አርሶ አደሮቹ ከተማዋ ስለለማች ከከተማዋ ጋር መልማት አለባቸው ተብሎ ስለአርሶ አደሮቹ ያገባኛል የሚል አንድ የአዲስ አበባ አርሶ አደሮችና የከተማ ግብርና ኮሚሽን ከለውጡ ወዲህ ተቋቁሟል እነዚህ አርሶ አደሮች እንደማንኛውም የሀገሪቱ ዜጋ አስፈላጊውን ነገሮች ማግኘት አለባቸው እንጂ መሬታቸው ተነጥቆ መፈናቀል የለባቸውም በሚል መርህ ትኩረት ተሰጥቷቸው እየተሰራ ነው አሁን እየሰራን ያለነው አዲስ አበባ ስንት አርሶ አደሮች አሏት የተፈናቀሉትስ እንዲሁም አሁን መሬታቸውን ይዘው ያሉትስ ምን ያህል ናቸው የሚሉትን መረጃዎች እያደራጀን ነው የከተማ ግብርና መስፋፋት ላይም እየሰራን ነው
አርሶ አደሮቹ አዲስ አበባ ከተማ ውስጥ እየኖሩ ውሃ ማብራት መንገድ ትምህርት ቤትና ጤና ጣቢያ እንደሌላቸው ተናግረዋል አርሶ አደሮቹ ባነሱት ችግሮች ላይ ኮሚሽነር መኮንን ለንጂሶ መልስ ሰጥቷል
አስማ ፍንፍኔ ከሰ ጅሩ መቃን ፍንፍኔ ዳገሩ መነብሩም ሳለን ከባኒ
እዚህ አዲስ አበባ ውስጥ ያሉት በአዲስ አበባ ነው የሚጠሩት ነገር ግን ትምህርት ቤት የጤና ተቋም ውሃ መብራትና መንገድ እነት ነው ይላቸው ግን እንደ አዲስ አበባ ማንኛውም ነዋሪዎች ወረፋ ጠብቀው ያገኛሉ ካልን መቼም አይደርሳቸው ስለዚህ አርሶ አደሮችና ከተማ ግብርና ኮሚሽን በልዩ ሁኔታ ከኤሌክትሪክ ኃይል ጋር በመነጋገር የመብራት መሰረተ ልማት እየገነባንላቸው ነው አንዳንዶቹ ጋር ቁጣሪ ደርሷል ውሃም መንገድም እንዲሁ ትምህርት ቤቶችም የተጀመሩ አሉ አሁንም መሰራት ይጠይቃሉ
አዲስ አበባ ሰፋፊ የእርሻ መሬት ያላቸው 6 ክፍለ ከተሞች አቃቂ ቃልቲ የካ ለሚኩራ ቦሌ ኮልፌ ቀራኒዮና ንፋስል ክላፍቶ መሆናቸው ተገልጿል 6 የእርሻ ትራክተሮችና የግብርና ግብአቶችም ለአርሶ አደሮች ዛሬ ተበርክቶላቸዋል ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ
ፀሐይ ዳምጠው እንደ ዘገባው አመሰግናለሁ አድማጮች የአርብ ምሽት ዝግጅታችን ወደ ማገባደዱ ተቃርበናል የሳምንቱ የረፍት ቀናት መጀመሪያ እንደመሆኑ እንግዲህ ነገ ቅዳሜና እሁድ የሚኖሩንም በርከት ያሉ ዘገባዎች ዝግጅቶች ቅንብሮች እንደሚኖሩ ኮዲሁ እናስታውስ ታዲያ በቀሩን ጥቂት ደቂቃዎች ውስጥ እስከ ስርጭታችን ፍጻሜ የሚያዳርሰን አንድ ሙዚቃ መርጠውልናል
ta
የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችኋለሁ አከበደ ከአቀናባሪያችን ቴክ ከብርሃን ኃይሉና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ እንመለሳለን። አሁን እስከ ፍጻሜዋ ደቂቃ ድረስ እዚህ በጀመርነው ድምፃውያኑ ሚኪያስ ንጉሴና ማርታ ጌታቸው ናቸው እየተቀባበሉ የሚጫወቱት። እስከ 4 ሰዓት ድረስ ያቆያችኋል። በእኛ በኩል ሰላም፣ ደህና ደሩ። የትግርኛ ስርጭት ሙዚቃውን ተከትሎ ይከተላል። መልካም ምሽት።